ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 27 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ማግዬ በእያንዳንዳችን ልቦናና ህሊና ውስጥ እኛም እስክንከተልሽ ትኖሪያለሽ። ታላላቅ ሥራዎችሽ፣ የተከልሻቸው የሕይወት እጾች፣ የተግባሮችሽ ስኬት ፍሬዎች፣ የተውሽልን ቅርስ ሁሉ ለመጻኢ ትውልዶች ይተላለፋል። ማይገነት አልሞትሽም።
በቅርቡ አሜሪካ ውስጥ ባረፉት ዶክተር ማይገነት ሽፈራው የሽኝት ሥነ ሥርዓት ላይ ከተነገረ የተቀነጨበ ነው የሰማችሁት። ዶክተር ማይገነት ስለ ሰው ልጅ ክብር፣ በተለይ ስለ ሴቶች መብቶች ብዙ የተሟገቱ ሰው ናቸው።
I think one of the most important thing why we are not in the forefront is because we are not organized. Organization is very very important for women to be conscious of their rights and responsibilities. And also education is number 1.
እኛ ያመራሩ ግንባር ላይ ከሌለንባቸው ቀዳሚ ምክንያቶች አንዱ ያለመደራጀታችን ነው። መደራጀት ለሴቶች መብቶቻቸውንና ኃላፊነቶቻቸውን እንዲያውቁ በጣም በጣም አስፈላጊ ነው። ሌላው ትምርትን ባንድነት የሚጠቀስ ነው። ወንዶቹ ያላቸውን ያህል ትምርት የለንም። ስርዓተ ትምርቱ ሴቶች መሪ እንዲሆኑ የሚያደፋፍር አይደለም።
ስለ ዶክተር ማይገነት ሰፋ ያለ ዝግጅት ይዤላችኋለሁ። ስለ አሜሪካ የወቅቱ የፖለቲካ ግለትም እንነጋገራለን።
በጣም አስጸያፊ ነው። በነገራችን ላይ ለአሜሪካም ለሀገሪቱም የሚጠቅም አይደለም። በጣም የሚያስጸይፍ ነገር ነው። ሪፐብሊካኖቹ ጥሩ ካንዲዴቶች አላቀረቡም፣ ብዙ ጊዜም ወሰዱ። የትራምፕ ጉዳይ በጣም የሚያስፈራ ነው።
የሚያስፈራ ነው። ለምን? ዶክተር ሰይድ ሐሰን ዩናይትድ ስቴትስ ያሉ አሜሪካዊ የኢኮኖሚክስ ፕሮፌሰር ናቸው። ይመለሳሉ። ሶሎሞን አባተ ነኝ የማስተናግዳችሁ። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን የማንብላችሁ አዳነች ፍሳዬ ነኝ። 5 የዩናይትድ ስቴትስ ክፍለ ግዛት ቀጣዩ የሀገሪቱ ፕሬዚዳንት ለመሆን በሚደረገው ውድድር ዲሞክራቲክንና ሪፑብሊካዊን ፓርቲ ወክለው የሚወዳደሩትን የመሰየም ምርጫ ትላንት አካሂደዋል። የሪፑብሊካውያኑ በአራት ክፍላተ ግዛት ምርጫ አካሂደው ቀዳሚው ተወዳዳሪ ዶናልድ ትራምፕ በሉዊዚያናና በኬንታኪ፣ ቴድ ክሩዝ ደግሞ በሜይንና በካንሳስ አሸንፈዋል። ሴኔተር ማርኮ ሩቢዮና የኦሃዮ አስተዳዳሪ ጆን ኬሲች በአራቱም ክፍላተ ግዛት ወደ ኋላ ቀርተዋል። በዲሞክራቶች በኩል ሴኔተር በርኒ ሳንደርስ የካንሳስንና የሉዊዚያናን ውክልና አግኝተዋል። የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ደግሞ በሉዊዚያናው ምርጫ ከፍተኛ ድምፅ በማግኘት ሳንደርስን አልፈው አፍሰውታል። ክሊንተን ያገኙት ውክልና 1121 ሲሆን ሳንደርስ ግን 479 ውክልና ድምፅ ነው ያገኙት። በሌላ የዩናይትድ ስቴትስ ዜና ደግሞ የቀድሞዋ የዩናይትድ ስቴትስ ቀዳማዊት እመቤት ናንሲ ሬገን በ94 ዓመት ዕድሜያቸው አርፈዋል። የቀድሞ ፕሬዚደንት ዶናልድ ሬገን እንደ አውሮፓ አቆጣጠር በ2004 ዓ ም ከ11 ዓመታት በፊት ማለት ነው ከዚህ ዓለም በሞት እስከተለዩበት ጊዜ ድረስ ከ5-10 ዓመታት በላይ ለሆነ ጊዜ በትዳር ቆይተዋል። የናይጄሪያ ወታደራዊ ኃይል በሰሜን ናይጄሪያ ከጽንፈኛው እስላማዊ ቡድን ቦኮ ሐራም ጋር በሚካሄደው ውጊያ የሞተው እያንዳንዱ ወታደር 4 ልጆች የትምህርት ዕድል እንዲያገኙ እንደሚያደርግ አስታውቋል። ወታደራዊ ኃይል የሚሰጠው የትምህርት ዕድል ትምህርታቸውን እስከሚያጠናቀቁበት ጊዜ ድረስ የሚያስፈልገውን ክፍያ ማቅረብን ያካትታል። በሁሉም አቅጣጫ ያሉት ናይጄሪያውያን እቅዱን በበጎ መንፈስ ተቀብለዋል። ይሁንና የሞቱት ወታደሮች ቤተሰቦች በሙስናና በብቃት ጉድለት ምክንያት ሳይሰናከልባቸው ለእቅዱ ተደራሽነት እንዲያገኙ ጥሪ አቅርበዋል። ሙስናና የብቃት ጉድለት የሀገሪቱ ተቋማትን እንደሚበክሉ ታውቋል። የናይጄሪያ ወታደራዊ ኃይል ቃል አቀባይ ኮሎኔል ሳኒ ኩካሽካ ኦስማን ከቦኮ ሐራም ጋር በሚካሄደው ውጊያ የሞቱት ወታደሮች ቤተሰቦች ተገቢ አያያዝ እንዲያገኙ ሲል የሀገሪቱ ወታደራዊ ኃይል የመድህን ፖሊሲ መስርቷል ብለዋል። በሱዳን የታወቁት ፖለቲከኛ ሐሰን አልቱራቢ የቀብር ስነ ስርዓት ዛሬ በመዲናይቱ ካርቱም ምስራቃዊ ክፍል ተፈጽሟል። በቀብር ስነ ስርዓቱ በብዙ ሺህ የሚቆጠሩ ሰዎች ተገኝተዋል። ቱራቢ ትላንት በ84 ዓመት ዕድሜያቸው ያረፉት በልብ ድካም እንደሆነ ታውቋል። አልቱራቢ የሱዳን ፕሬዚደንት ዑመር አልባሽርን እንደ አውሮፓ አቆጣጠር በ1989 ዓ ም ስልጣን ላይ ባወጣው መፈንቅለ መንግስት አብይ ሚና ተጫውቶ እንደነበር ይታወቃል። ይሁንና ቅርብ ወዳጆች የነበሩት ሰዎች ወደኋላ ዋና ጠላቶች ሆኑ። ዓለም አቀፍ የወንጀል ችሎት የጦርነት ወንጀል በመፈጸም ክስ በፕሬዚደንት አልባሽር ላይ የእስራት ማዘዣ ባወጣበት ወቅት የችሎቱን እርምጃ የደገፉት ሱዳናዊ ፖለቲከኛ እሳቸው ብቻ ነበሩ። ቱራቢ በአንድ ወቅት ሟቹን የአልቃይዳ መሪ ኦሳማ ቢን ላዲንን አስተናግደው ነበር። ይሁንና የዩናይትድ ስቴትስ ባደረገችው ጫና ምክንያት ቡድኑ እንደ አውሮፓ አቆጣጠር በ1996 ዓ ም ከሱዳን ተባሯል። በ1990ዎቹ ዓመታት ጽንፈኛ እስላማዊነትን ይደግፉ የነበሩት ቱራቢ ወደኋላ ለዘብ ብሎ እንደነበር ተዘግቧል። በስልጣን ሽሚያ ምክንያት እንደ አውሮፓ አቆጣጠር በ1999 ዓ ም ከፕሬዚደንት ባሽር ጋር ከተጣሉ በኋላ ብዙ ጊዜ ይታሰሩና ይፈቱ ነበር። ሂላ በተባለች የኢራቅ ከተማ ላይ ዛሬ በተካሄደው የአጥፍቶ መጥፋት ጥቃት ቢያንስ 44 ሰዎች ሲገደሉ በርካታ ቆስሏል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ለጥቃቱ ኃላፊነት ወስዷል። አንድ የፖሊስ ባለስልጣን በገለጹት መሰረት አጥፍቶ ጠፊው በፈንጂ የተሞላ ነዳጅ ዘይት የጫነ መኪና እየነዳ ከባግዳድ 115 ኪሎ ሜትር ርቆ የሚገኘው የጸጥታ ኬላን ጥሶ ገባ። ኬላው ወደ ከተማይቱ ለመግባት ይጠባበቁ በነበሩ መኪኖች ተሞልቶ ነበር። ከሞቱ ሰዎች መካከል ሲቪሎችና የጸጥታ ሰራተኞች ይገኙባቸዋል። ከ40 በላይ የሚሆኑ ሰዎች ደግሞ ቆስለዋል። እስላማዊ መንግስት ነኝ የሚለው ቡድን አቻምና በርካታ ከተሞችን ወሮ ከያዘበት ጊዜ አንስቶ ከኢራቅ መንግስት ጋር ሲዋጋ ቆይቷል። እንደ አውሮፓ አቆጣጠር ከ2003 ዓ ም አንስቶ ከ12 ዓመታት በፊት አንስቶ ማለት ነው። ኢራቅ ውስጥ ስለሚሞቱት ሲቪሎች የሚመዘግበው ክፍል ካለፈው ጥር ወር አንስቶ ከ2000 በላይ ሲቪሎች እንደተገደሉ ጠቁሟል። አድማጮች፣ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 27 2008 ዓ.ም ምሽት ፕሮግራም ነው። ስለ ለከፋ፣ ስለ ትንኮሳ ወይም ወሲባዊ ጉንተላ የምንነጋገርበት ጊዜ አለ። በዚህ ምሽት
እኔም አልስማማም መለከት የለባትም የሚል ነገር አለኝ። በባህላችን ሆን ነገር አምናለሁ፣ በኢትዮጵያ ባህል ማለት ነው።
እንግዳችን ማንነቱን አልነገረንም፣ እንመለስበታለን። አሁን ወደ መጀመሪያው ዝግጅታችን እንለፍ።
መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ።
እነዚህ ከቅዱሱ መጽሐፍ የተወሰዱ ቃላት ሰሞኑን ዋሽንግተን ዲሲ አካባቢ በነበረ ሐዘን ላይ በተቀመጡ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን መካከል ተሰሙ። ዶክተር ማይገነት ሽፈራው በ69 ዓመት ዕድሜያቸው አርፈው የአስከሬናቸው ሥርዓተ ቀብር በሜሪላንድ ምድር ተፈጽሟል። ስለ ዶክተር ማይገነት ሕልፈት ብዙ ሰው አዝኗል። ስለዚህም ሰው ሐዘኑን ለመግለጽ የሰማዩንም ቃል የምድሩንም አባባል ስሜቱንና መንፈሱ የነገረውን ሁሉ ብሏል።
መጠንከር ብቸኛው አማራጭ መሆኑን እስክታውቅ እኮ ጥንካሬ ማለት ምን ማለት እንደሆነ አታውቅም።
ሕሊና መታፈሪያ በእናቷ ሞት የተሰማትን ሐዘን የገለጸችባቸው ቃላት ናቸው። ዶክተር ማይገነት ሽፈራው ይላል በቀብር ሥነ ሥርዓት ላይ የተነበበው የሕይወታቸው ታሪክ ሲጀምር።
ዶክተር ማይገነት ሽፈራው መምህርት ነበረች። በትምህርት ቤት ብቻ ሳይሆን በሄደችበት ባለችበት ሁሉ አስተማሪ፣ ወጣቶችን ብቻ ሳይሆን አብሯት የዋለና አብሯት ያለን ሁሉ የምታስተምር የሙሉ ዕድሜ ዘመን መምህርት።
የዚህ ዝግጅት ሐሳብ ሐዘንን ማስተጋባት ወይም ሐዘንን መቀስቀስ ሳይሆን የዶክተር ማይገነትን ሕይወት ማክበር መግለጥና ማጉላት ነው። ሆኖም በዶክተር ማይገነት ሽፈራው ሕልፈት ካዘኑት መካከል በቅርብ የሚያውቋቸው አብረዋቸው የኖሩና የሠሩ የቪኦኤ ባልደረቦችም ይገኛሉና ለዚህ ዝግጅት የሚሆኑ ግብዓቶችን እያሰባሰብኩ ሳለሁ ትዝታ በላቸውን ለኢንተርቪው ጋበዝኳት። ትዝታ፣ ለዚህ ለቃለ መጠይቄ እንድጋብዝሽ ያነሳሳኝ ትልቅ ነገር ሰሞኑን በጣም ስታዝኝ አይቼሻለሁኝ በዶክተር ማይገነት ሽፈራው እረፍት ምክንያት። ሐዘንሽን ድንጋጤሽን ሳይ የነበረው ዶክተር ማይገነት ታመሙ ከተባሉበት ቀን ጀምሮ ነበረ። በእርግጥ ሰው ሲሞት ያሳዝናል፣ በተለይ የሚያውቁት ሰው ሲሞት ያሳዝናል። አንቺም ስታዝኝ ከዚህ በፊት አይቼሽ አውቃለሁኝ። በዚህ ጊዜ ግን ስታዝኝ ሳይሽ በጣም የተለየ ነበረ ሐዘንሽ እና ለመሆኑ ዶክተር ማይገነትን ምን ነገር የተለየ ቢያደርጋቸው ነው እንደዚህ አይነት ስሜት ሲሰማሽ ቆየው? እስካሁን ድረስም ሐዘን ላይ ነሽ እንደማየው።
አዎ፣ ሰለሞን እድሉን ስለሰጠኝ አመሰግናለሁ። ማይገነት አንተም አንቺ ብትላት ደስ ይለኛል።
እኔ እንደ ጋዜጠኛ ስላለሁ ነው አጠገብሽ።
እርግጥ ነው በስራዋ በጣም ክቡር ከሆኑ ኢትዮጵያውያን አንዷ ነበረች። ነችም ለብዙ ጊዜ ሆና ነው የምትኖረው ብዬ ለትውልድም ስራዋ ይተላለፋል ብዬ አምናለሁ። እኔ ጓደኛዬ፣ በጣም የቅርብ ጓደኛዬ፣ እንዲሁም አብረን ደግሞ የሰላም ድርጅት ውስጥ አብረን ለረጅም ዓመታት እንደ አውሮፓ አቆጣጠር ከ1991 ዓ.ም ጀምሮ አብረን ሰርተናል። ስለዚህ ባህሪዋን አውቃለሁ። እንደ ሴቶች ድርጅት መሪ፣ እንደ ሰላም ሰው፣ እንደ ፍትህ ሰው አውቃታለሁ። ከዚያም በላይ ከ30 ዓመታት በላይ የቅርብ ጓደኛዬ ነች። አበልጆች ነን። ልጄን ህሊናን ክርስትና ያነሳሁት እኔ ነኝ።
ቤተሰብም ናቸው
ማለት ቤተሰብም ነን። ስለዚህ ነው ሀዘኑና ድንጋጤው ለማለት።
በእርግጥ አንቺ ብቻ ሳትሆኝ ብዙ ሰውም ነው ያዘነው በዶክተር ማይገነት ህልፈት። ትዝታ፣ እስቲ ወደ አነሳሽው ወደ ሰላም ማህበራችሁ ልምጣና ምንድን ነበር የዶክተር ማይገነት አስተዋጽኦ?
ትልቁ የማይገነት አስተዋጽኦ እኔ እስከማውቀው ድረስ እንደው ምናልባት የህግ ሙያ ውስጥ ካሉ ሰዎች ውጪ ሆነ ብላ ጊዜዋን ወስዳ የሰብአዊ መብት ሰነዶችን እያጠናች ኢትዮጵያ ውስጥ ሰብአዊ መብት እንዲከበር፣ ሰላም እንዲሰፍን፣ ሴቶች እንዲደራጁ እና ተደራጅተውም ደግሞ ራሳቸውን፣ ቤተሰባቸውን፣ መብታቸውን ከማስጠበቅም ውጪ በሀገራቸው ጉዳይ ሙሉ ተሳትፎ እንዲያደርጉ የምታስተምር የምታደራጅ ሰው ነበረች ማይገነትና የተባበሩት መንግስታት ድርጅት የሰብአዊ መብት ሰነድ እየተነተነች ባልደረቦቿን የምታስጠናና ሁሉም ደግሞ በዛ የራሱን መብት አስጠብቆ የሌላውንም መብት ደግሞ ለመጠበቅና ለማስከበር እንዲጥር የምታደርግ ነበረች። ድርጅት አቋቁመን ኢትዮጵያ ሴቶች ለሰላምና ለልማት የሚል በኋላ ክሩ የሆነ ወደ ክሩ የተለወጠው አዎ፣ ሌሎች ሰፋ ብሎ ወጣቶችም አዳዲስ ሴቶችም ተሳትፈውበት የዛሬ 3 ዓመት ወደ ሴንተር ፎር ራይትስ ኦፍ ኢትዮጵያን ውመን ወይንም የኢትዮጵያ ሴቶች መብት ማዕከል የተለወጠውን መጀመሪያ አቋቋመ መቼው እሷ ነች እንደ አውሮፓ አቆጣጠር በ1991 ዓመተ ምህረት
የዛሬ 25 ዓመት ማለት ነው። ይሄ
ልክ ነው። ያ የሆነበት ምንድነው? አገራችን ሽግግር ላይ ነበረች። ደርግ ስልጣን ለቆ ኢህአደግ ስልጣን በሚይዝበት ጊዜ ነበረ። ተወዳጅ አልነበረም ነገሩ። ብዙ ጊዜ በጦርነት ነው አገራችን የኖረውና እሷ ሰላም ትል ነበረ። ሰላም፣ ሰላም፣ ሰላም። በአንድ አገር እድገት እንዲኖር ሰላም አስፈላጊ ነው፣ መከባበር አስፈላጊ ነው፣ ውጥረት ካለ ደግሞ ሰላም አለ ማለት አይቻልም የሚለውን ነበረ የምታስተምረው። ብዙ ሴቶች የሚከተሏትም ሴቶች በዛ ሀሳብ ተደራጅተው ከእሷ ጋር ይሰሩ ነበር።
ይህንን አሁን ያልሽውን የሚያጠናክር ባለቤቷ ዶክተር ጌታ ቸው ነግረውኝ ነበረ። በተለይ አንድ መጽሐፍ አሳትመዋል ሁለቱ በጋራ ሆነው፣ የኢትዮጵያ የ1967 ዓመተ ምህረት አብዮት የሰለጠነው የሰው ኃይል ምልሰት ወደ ኢትዮጵያ የሚል እዛ መጽሐፍ ውስጥ በአብዛኛው ያተኮሩት ይናገሩ የነበሩት ተስፋ ወደ ሰነቁላት የተሻለ ሕይወት ይመጣል ብለው ወዳሰቡላት ኢትዮጵያ ነበረ።
እንደ አጋጣሚ ሆኖ ሁለታችን የሌላ አገር ለማጥናት ዛምቢያ ሄደን አጠናን። ዛምቢያ መንግስትም ትልቅ እርዳታ ነበር ያደረገልን። ግን መለስ ብለን ስለ ራሳችን ስለምን አናጠናም? አንድ አይነት እኮ አስተዋጽኦ ማድረግ እንችላለን ብለን በዛን ጊዜ አንገብጋቢው የአብዮቱ ፍንዳታና የተማረው ሰው ለመጀመሪያ ጊዜ ከአገር በብዛት የፈለሰበት ጊዜ ጊዜ ነበረ። ዛምቢያን በነበረን ጊዜ ትላልቅ መንግስት የዩናይትድ ኔሽንስ ተቋማት ውስጥ የሚሰሩ ታላላቅ ሰዎች ኢትዮጵያኖች ነበሩ። እዚህም ሀገር ደግሞ መጀመሪያ ስናየው ኢትዮጵያኖች ትምህርታቸውን ጨርሰው ዲግሪያቸውን እንኳን ተሰልፈው ከመቀበላቸው በፊት ወደ ሀገራቸው ነበረ ቶሎ ብለው የሚሮጡት እና የሚመለሱት። ዲግሪያቸው ወደኋላ ነበረ እንዲያውም በኤምባሲ በኩል የሚላክላቸው። እና ዋናው እንግዲህ ትኩረት የሰጠው ለምንድን ነው ኢትዮጵያኖች ከሀገራቸው ፈልሰው የሚወጡት ለመጀመሪያ ጊዜ? ድሮ ወደ ሀገራቸው ነበረ የሚመለሱት፣ አሁን ደግሞ ለምንድን ነው ወደ ውጭ ሀገር እንዲወጡ ምን ምንድን ነው ያደረጋቸው የሚል ነው። እና ሌላም ደግሞ የተማረው ሰው በተለይም ወደ ኢትዮጵያ ለመመለስ ምንድን ነው የሚያስፈልግ? እንግዲህ ከሀገር ውስጥ ምንድን ነው ወደ ውጭ እንዲወጡ የሚገፋፋቸው? ግፊቱ ምንድን ነው? ውጭ ሀገር ደግሞ በተለይም አሜሪካ ሀገር ለመምጣት ምንድን ነው የሚስባቸው? ስበቱ ምንድን ነው? ያንን ነው። ሌላ ደግሞ በሌላ መንገድ እነዚህ ኢትዮጵያኖች ወደ አገራቸው ተመልሰው ለመግባት ኢትዮጵያ ውስጥ ምን ሁኔታ መፈጠር አለ? ምክንያቱም ይሄ የጎለበተ የሰው ኃይል የሰው አእምሮ ከሀገር መውጣት ለሀገር ጉዳት ነው። እነኚህ ሰዎች ላይ የተማሩ ሰዎች ላይ መንግስት ብዙ ገንዘብ አጥፍቷል። ከሀገር ሲወጡ ሀገሪቷ ትጎዳለች፣ በኢኮኖሚም በሰው ኃይልም በሁሉም ትጎዳለች። እና ምንድን ነው እንደገና እነኚህ ሰዎች ወደ ሀገራቸው እንዲመጡ የሚስባቸው የሚል ነበረ። በዛ ላይ እንግዲህ ያጠና ነው የዴሞክራሲ እጦት፣ የሰብአዊ መብት መታጣት፣ እነኚህ ሁሉ ወደ ውጭ እንዲወጡ ያደርጋቸዋል። እንደዚሁም ደግሞ እነኚህ ኢትዮጵያኖችን በ31 አሜሪካ ስቴት ውስጥ ነበር ያጠና ነው። እነኚህ ሁሉ ወደ ሀገር ለመመለስ እንፈልጋለን፣ ሀገራችን ለመርዳት እንፈልጋለን፣ ነገር ግን የሰብአዊ መብት የዴሞክራሲ ሁኔታ ካለ እዚህ ውጭ ሀገር የገንዘብ መሻት አይደለም እዚህ ያወጣል፣ ሀገራችን ውስጥ ዴሞክራሲ ቢኖር ሰብአዊ መብት ቢኖር እንመለሳለን የሚል ነገር ነበረ። እንደ አጋጣሚ ሆኖ የደርግ መንግስት ወድቆ ይሄ የአደርግ መንግስት ሲገባ ነበረ እንግዲህ ኢትዮጵያኖች አዲሱ መንግስት ዴሞክራሲን ካሰፈነ ሀገር ውስጥ ሰብአዊ መብቶች ካሉ ኢትዮጵያኖች እሰይ ብለው ወደ ሀገራቸው ተመልሰው ይገባሉ የሚል ተስፋና ድምዳሜ ነበረ ያደረግ ነው። እንደ አጋጣሚ ሆኖ ግን ያ አልሆነም። በመጨረሻም ያ ጥናት በእኛ መካከል የመጀመሪያው በኢትዮጵያኖች መካከል የመጀመሪያው ነበረ የሰው ፍልሰት በተመለከተ
ትዝታ እና ከዛ በኋላ ከዶክተር ማይገነት ጋር በቅርብም ስለምትተዋወቂ በኢትዮጵያ ሁኔታ ላይ ያላቸው ስሜት ምንድን ነበረ?
እሷ ፍጹም ኢትዮጵያዊት ነች። አገሯን በጣም ነው የምትወደው። ማይገነት በጣም ከተከበረ ቤተሰብ ነው የምትመጣው። ጥልቅ ትምህርት ያላት እስከ ዶክትሬት ደረጃ የተማረች ነች። ነገር ግን በጣም ሰው አክባሪ፣ በጣም ትሁት፣ በጣም ወገኖቿን የምትወድ ከዛ ደግሞ ደጋግሜ ያስተዋልኩት ሁሉንም ኢትዮጵያዊ በእኩል አይን የምታይ፣ በፍቅር አይን የምታይ ከዳር እስከ ዳር እንደዛ አይነት ፍቅር ያላትና ለኢትዮጵያ ሁሉ ጊዜ ሰላምና ብልጽግናን የምትመኝ ነበረች። እና ሰላም ማለት እንግዲህ ማጊ ደጋግማ የምትለው ምንድን ነው? የጦርነት ያለ መኖር ሰላም አለ ማለት አይደለም። ሰዎች በፍርሃት መኖር የለባቸውም። ውጥረት መኖር የለበትም በአንድ አገር ውስጥ። ሰው ብሶቱን፣ አመለካከቱን፣ ደስታውንም ሆነ ሀዘኑን ጮክ አድርጎ ነው መናገር ያለበት። መብቱ ነው፣ እግዚአብሔር የሰጠው መብቱ ነው የምትለው። ይህን ደግሞ ስልጣን ላይ ያለውን መንግስት በመቃወም ብቻ አይደለም፣ መጪ ተተኪ ድርጅቶች ኢትዮጵያ ውስጥ ስልጣን እንይዛለን ብለው የሚመኙ ድርጅቶች ይሄንን አስቀድመው እንዲገነዘቡ እንዲያውቁና እንደ አላማ እንዲይዙት የምትጥር ሰው ነበር። እንግዲህ ብቻዋን አይደለም፣ ያው በድርጅቱ አማካይነት ማለት ነው።
የወይዘሮ ማይገነት መልካም ሚስትነቷን ከ34 ዓመታት በላይ የዘለቀው ትዳሯ ይመሰክራል ይላል የሕይወታቸው ታሪክ። የወይዘሮ ማይገነት ባለቤት ዶክተር ጌታቸው መታፈሪያን በሐዘናቸው መካከል አገኘኋቸው። ጤና ይስጥልኝ ዶክተር ጌታቸው።
እግዚአብሔር ይመስገን። ጤና ይስጥልኝ።
በቅድሚያ ለደረሰቦ ሐዘን በእጅጉ እናዝናለን። ሐዘኔን እገልጻለሁኝ። ከዶክተር ማይገነት ሽፈራው እረፍት ጋር በተያያዘ ላነጋግሮት ነው የደወልኩት።
እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ የኔ ወንድም።
እስቲ ስለ ዶክተር ማይገነት ስለ ቤት ሁኔታቸው እንዴት አይነት ሰው እንደነበሩ እስቲ ስለ ሰብእናቸው ከእርሶ የበለጠ እንግዲህ የሚያውቃቸው የለምና እስቲ ትንሽ እንገሩኝ።
እሺ፣ እሺ። በዚህ አጋጣሚ በጣም አመሰግናለሁ። በአንድ ሁለት ረድፍ ለማየት እንሞክራለሁ። አንደኛው በትምህርቷ ስለ ሴቶች መብት፣ ስለ ሴቶች የዴሞክራሲ መብቶች ከ30 ዓመት በላይ የሰራች የጻፈች፣ ትምህርቷም የመጨረሻ ትምህርቷ የፒኤችዲ ትምህርቷ በሴቶች ትምህርት ላይ ያተኮረ ነበረ። ዛምቢያ ሄዳ ነበር የሰራችው። መንግስት ስለ ሴቶች የሚያወጣው የትምህርት ፖሊሲ ምንድን ነው የሚል ነበረ። በዛ መልኩ ነው አንደኛው። ሌላው ረስ የሚታየው በጠቅላላው በሰብአዊ መብት ላይ ያተኮረ ስለ ሰብአዊ መብት መጣስ የሚያንገበግባት ሴት ነበረች። በሌላ መልኩ ደግሞ በቤተሰብ ደረጃ ልጆቿን በቅርብም ደግሞ ያፈራናቸው ሁለት የልጅ ልጆች አሉ። እነሱም ማጫወት ከነሱ ጋር ጊዜውን ማጥፋት ትፈልጋለች። በትርፍ ጊዜውም ደግሞ ከማንበብ ሌላ የጓሮ አትክልት አበባ መትከል የምትወድ ጊዜውን እዛ ላይ የምታጠፋ ነበረች። ህይወቷ እንግዲህ ይህን የመሰለ ነበር።
ዶክተር ጌታቸው አሁን እንደሚገልጹልኝ ዶክተር ማይገነት በጣም ሰፊ የሆኑ ጉዳዮች ላይ ተሰማርተው ሲሰሩ የነበሩ የኖሩ ናቸው። በሙያቸው መምህር ነበሩ። በዩኒቨርሲቲ ኦፍ ዲስትሪክት ኦፍ ኮሎምቢያም መምህር ነበሩ። በሴቶች ጉዳዮች ላይም እንደዚሁ በንቃት የሚሳተፉ ነበሩ። ይህ ሁሉ አንድ ላይ ከሆነ በኋላ እንደገና ለቤት የሚበቃ ጊዜ አላቸው ከስራቸው አልፎ እንደገና ደግሞ ከዚያም ተርፎ ደግሞ የነገሩኝ ሌሎች እንደዚህ በሚወዷቸው እንቅስቃሴዎች ላይ እጽዋትን በመንከባከብ ላይ ያሉኝ ምን ያህል ነበር ጊዜያቸውን በስርዓት አደራጅተውና አስተካክለው የሚመሩት ዶክተር ማይገነት?
ጊዜዋን እንግዲህ እያብቃቃች ለራሷ ብቻ ሳይሆን ለሌሎች ኢትዮጵያኖች የሚበጅ ለኢትዮጵያኖች ብቻ ሳይሆን ደግሞ ለዓለም በሞላ የዴሞክራሲ ጥሰት በሚኖርበት ለምሳሌ መካከለኛው ምስራቅ እሱ ሁሉ ያንገበግባታል። አንዳንዴም እንቀልድባት ነበረ። አንቺ ዛሬ ፍልስጤም ሆነሻል፣ አንቺ ዛሬ እንደዚህ ሆነሻል እያል እንቀልድባት ሰው ነበረች። እና ጊዜውን እያብቃቃች ምክንያቱም ለትውልድ የሚቀር መስራት አለብኝ የሚልም አለ። ግራና ቀኝ እየተሯሯጠች በትምህርቱም በኩል በጽሁፉም በኩል በሌላው እንግዲህ እንደ ማንኛችንም እያብቃቃች የምትሯሯጥ ግለሰብ ነበረች።
ወደ ትዝታ በላቸው ልመለስ። የኢትዮጵያ ሴቶች መብት ማዕከል ድርጅታቸው ብዙ የተቸገሩ ኢትዮጵያውያን ሴቶችን በተለይ በአረብ ሀገሮች ውስጥ ያሉና ብዙ እንግልት የደረሰባቸውን ሲረዳ አውቃለሁ። ምን አደረጋችሁ? የዶክተር ማይገነትስ ድርሻ በዚያ ጥረት ውስጥ ምንድን ነው?
ድርጅቱ በሰላም ረገድ አሁን ቀደም ያለውን ስነግር ማህበራዊ በሆኑ ጉዳዮች ደግሞ አንዳንድ ዝግጅቶችን እያዘጋጀ የመዋጮ ምሽት ወይንም ሌላ ሌላ ነገር እየሰራን ገንዘብ አረብ አገር ውስጥ የሚንከራተቱት በደል የሚበዛባቸው እነሱን ለመርዳት ጥረት ያደርጋል። ቤይሩት ውስጥ ለምሳሌ ግንኙነት አለን ከአንድ የሴቶች ማህበር ጋራ። አንዲት እንደዚሁ ጎበዝ የሆነች ኢትዮጵያዊት አለች። ከሷ ጋራ ነው ግንኙነት የምናደርገው። እንደዚህ ተባረው በሚሄዱባቸው ቦታዎች እንደ መጠጊያ እንደ ሸልተር ነገር የምትጠቁማቸዋለች። በዛ መልኩ ነው የምንረዳው። ባለፈው የዛሬ አመት ተኩል ሳውዲ አረቢያ 150,000 የሚሆኑትን ደግሞ ስታባረር ኢትዮጵያ ውስጥ አንድ መንግስታዊ ያልሆነ ድርጅት አለ። ያ መንግስታዊ ያልሆነ ድርጅት ከተመላሾቹ እንግዲህ እንደ አቅምህ ነው ከተመላሾቹ አንድ አራቱን ወስዶ አስጠልሎ ሕክምና ሰጥቶ ምግብ ሰጥቶ ስልጠና ሰጥቶ ወደ ስራ እንዲመለሳቸው እና ከዚህ ከምናገኘው ገንዘብ እንደዛ አይነት ስራ ነው የምንሰራው። ሌላው እዚህ ከተማ ውስጥ ደግሞ በየአመቱ አሁን ለምሳሌ ማርች ሊመጣ ነው። እንግዲህ ማህከላችን የለችም ግን ድርጅቱ ያረጋል። በየአመቱ ድርጅቱ የሚያረጋው ምንድነው?
ማርች 8 ማለት ነው።
ማርች 8 ማርች ውስጥ እዚህ አካባቢ በስደት መጥተው አንዳንዶቹ እንደውም መጽሐፍ ማንበብም አይችሉም ግን የንግድ ባለቤቶች ሆነው ሌሎች ወገኖቻቸውን ቀጥረው ሴቶች ማለት ነው ተደራጅተው የሚኖሩ በጣም ብዙ የእንጀራ ቤት ባለቤቶች ወይም የተለያየ ንግድ ባለቤቶች አሉ። እነሱን ኦነር እናደርጋለን፣ እናከብራቸዋለን። ማህበረሰቡ ውስጥ ራሳቸውን በመቻላቸው ማህበረሰባቸውን በማስመስገናቸው ለሀገሪቱም ደግሞ ንግድ በማበርከታቸው እንዲህ አይነት ስራ ነው እንግዲህ ድርጅቱ
ሰራ አይነት ያለው ስራ ነው የሚሰሩት ብላችሁ ማለት ነው።
ልክ
የዶክተር ማይገነት ቤተሰብ በተለይ በሴቶች መብቶች ላይ ያተኮሩ የማስተርስ ዲግሪ ዶክትሬት ዲግሪ ለሚሰሩ የስኮላርሺፕ እድል ለመክፈት እየተዘጋጀ ነው ያለው።
ልክ ነው።
በዚህ ላይ የእናንተ ማህበር የኢትዮጵያ ሴቶች መብቶች ማዕከል የመሳተፍ ሀሳብ አለው? በዚህ ውስጥ
እንግዲህ ድርጅቱን የሚመራ አመራር አባል አለ። እዛ ውስጥ የለውም አባል ነኝ በአሁኑ ሰዓት። ማጊ ካረፈች ገና ጊዜውም አጭር ነው።
አንድ ሳምንት ነው።
ሰኞ ነበረ የቀብር ስነስራ ማጣቷና አሁን ስብሰባ አርገው ምናልባት ማርች 8 ላይ እሷን ነው ለማክበር አላማ የተደረገው። እዛ ላይ ይሄ ሐሳብ ይቀርባል ይጠናከራል ወይንም የኢትዮጵያ ሴቶች መብት ማዕከል ይሄንን ሐሳብ የሚረዳበትን ወይም ወደ ማህበረሰቡ የሚያወርድበትን መንገድ ይቀርጻል ብዬ አስባለሁ።
ስለዚህ የስኮላርሺፕ ድርጅት ዶክተር ጌታቸው መታፈሪያ ማጫውተውኛል።
አዎ እንግዲህ ይህ ትግሏ ስለ ሴቶች ስለ ሰብአዊ መብት የምታደርገው ትግል በሷ ላይ ብቻ እንዳያቆምና ቀጣይነት እንዲኖረው በዛ አካባቢ ሪሰርች የሚያደርጉ ለፒኤችዲያቸውም ለማስተርስም ለሚያደርጉ ስኮላርሺፕ እንሰጣለን ብለን አስበናል። ምክንያቱም ስሟ ተግባሯ ስራዋ ቀጣይነት እንዲኖረው ይህም ደግሞ የትኛው መንግስት መጣ ይህም መንግስት ሄደ ያኛው መንግስት መጣ የሰብአዊ መብቶች በግድ መከበር አለባቸው። መንግስታት ሁልጊዜ ይጥሳሉ። የትም ሀገር ይህ ጥሰት አለ። በሀገራችን በአፍሪካ በተለይ የባሰ ሰብአዊ መብት ጥሰት አለ። ሴቶች መብታቸው ከቤትም ሆነ ከአካባቢያቸው በትምህርት ቤትም በስራ ላይም ሁልጊዜ እንደተበደሉ ነው። ለዛ እንግዲህ የሚያጠና መፍትሄ የሚፈልግ ፖሊሲ የሚያመነጭ ትምህርት እንደሚያጠኑ ስኮላርሺፕ ቤተሰቧ ይሰጣል ብለን አስበናል። እንግዲህ ያም እንግዲህ በጅምር ነው ላይ ያለው። ገና ህጉም ተቀርጾ ምን ተፈላጊነት እንዳላቸው ቁም ነገሩ ምን ላይ መሆን እንዳለበት ያን እንግዲህ ከጨረስ በኋላ ያ ይፋ ይሆናል። እንግዲህም ይህን ስኮላርሺፕን ደግሞ ለማዳበር እና ለማጎልበት ሰፋ ያለ ደግሞ ወደ ህዝብ ሄደን ደግሞ የምንጠይቅበት ሁኔታ ይኖራል ብዬ ተስፋ አድርጋለሁ። እንግዲህ በሴቶች ላይ ነው፣ ስለ ሴቶች መብት፣ ስለ ዴሞክራሲ መብት በሚያጥኑ ሰዎች ላይ ነው የሚያተኩረው። ልክ እኛ ስኮላርሺፕ አግኝተን እንዳጠናን ለህብረተሰቡ መመለስ አለብን። ይሄ እዳ ነው የተሰጠና ያንን እዳችን መክፈል አለብን ከሚልም አንጻር ነው።
የሚሳተፉት በስኮላርሺፕ ውስጥ ወይም እድሉን የሚያገኙት ሴቶች ብቻ ናቸው ወይስ ማንም ነው? በዛ ዙሪያ በሴቶች መብቶች ዙሪያ የሚሰራ ማንም ነው?
ማንም ነው። ስለ በተለይ ትኩረቱ ስለ ኢትዮጵያ ሴቶች ያ የሆነና ማንኛውም ጥሪ ይደረጋል። ያንን ጥሪ አመልክተው ይህን እንጽፋለን የሚሉ ሰዎች እንግዲህ ለነሱ ተወዳድረው ተፎካክረው፣ ዋናው ግን ወደ ውስጥ ገባ ብለን ምንን ማካተት አለበት የሚለውን ገና አልሄድንበትም። እንዲያው በአጠቃላይ ነው ያስቀመጥነው ለጊዜው።
ኢትዮጵያ ላሉ ተሳታፊዎች ነው ወይስ የትም ቦታ ለሚገኙ ነው ይሄ እድል ክፍት የሚሆነው?
ኢትዮጵያ ላሉት ትኩረት እንሰጣለን። ከውጭም ደግሞ ስለ ኢትዮጵያ ሴቶች እናጠናለን የሚሉ ካሉ ለነሱም እድሉ ክፍት ይሆናል።
ዶክተር ማይገነት ያሰናዱት ከእንግሊዝኛው በግርድፉ ሲተረጎም ትግል ከርቀት ጉዟችን ለሰላም ንቅናቄ የሚል መጽሐፍም ለህትመት እየተዘጋጀ መሆኑንና አስፈላጊ ጉዳዮችና ሥራዎች እንደተሟሉ ወደ ህትመት እንደሚገባ ዶክተር ጌታቸው ነግረውኛል። የዶክተር ማይገነት ሽፈራው አስከሬን ያረፈው ሜሪላንድ ጠቅላይ ግዛት ውስጥ በሚገኝ መካነ መቃብር ነው። ትውስታቸው ግን በቅርብ በሚያውቋቸው አብረዋቸው በኖሩና በሰሩ ሰዎች ውስጥ ቀርቷል።
አሁን እንግዲህ ዛሬ 34 ዓመት ገደማ እሷም ለፒኤችዲዋ ስለ ሴቶች ትምህርት ለማጥናት ለፒኤችዲዋ ወደ ዛምቢያ ለመሄድ እቅድ ነበራት። እኔም እንደዚሁ ወደ ዛምቢያ ሄጄ ስለ መንግስት ሰራተኞች ለማጥናት እቅድ ነበረኝ። አንተዋወቅም ነበረ። እሷም
በጣም ተቀራራቢ የሆነ ነገር ላይ ነው የምትሰሩት ሁለታችሁ?
ተቀራራቢ ነው፣ ሁለቱም አገሮች ላይ ነው። እንግዲህ በኢትዮጵያ ሄደን ለመስራት እሷም እኔም ቢሆን በዛ በወቅቴ ጊዜ አይቻልም። ምክንያቱም ስለ ሰራተኞች፣ ስለ መንግስት ሰራተኞች ሙያ ሞራላቸውን በተመለከተ ያንን ለማጥናት እዛ ኢትዮጵያ በዛን ጊዜ ሁኔታው አመችም ነበረ።
የደርግ ስርዓት የነበረበት ጊዜ ስለነበረ
ነው። እንደዚሁም ደግሞ በእሷም በኩል ስለ ሴቶች ትምህርት ያንን ጠለቅ ብሎ ለማጥናት ሁኔታው አይፈቅድም ነበረ እና እሷም ከሚልዋኪ ዩኒቨርሲቲ ስኮላርሺፕ አግኝታ እዚህ ላይብራሪ ኦፍ ኮንግረስ ለማጥናት መጥታ፣ እኔም እንደዚሁ አንተዋወቅም እዚያው ሳጠና በዛን ጊዜ ላይብራሪ ኦፍ ኮንግረስ ሪሰርች ለሚያደርጉ ሰዎች ልዩ ክፍል ይሰጥ ነበረ እና የዛምቢያ መጽሐፍቶቼ እዛ ተደርድረው ነበረ ክፍሌ ውስጥ። እሷ የምትፈልገው መጽሐፍ ነበረ እኔ ጋ ነበረ እና ወደ ዛምቢያ ለመሄድ እያሰብኩ ነው ስትለኝ፣ እኔ ከቱ እየሳኩ ምን ያስቃል ስትለኝ፣ እኔም እኮ ወደ ዛምቢያ ለመጓዝ እያሰብኩ ነው ስኮላርሺፕ ማግኝቻል ብዬ በዛ ተዋወቅ። ያው ዛምቢያ ጥናታችን ለማካሄድ ከዛምቢያ መንግስት ፈቃድ ተሰጥቶን ከዩኒቨርሲቲውን ፈቃድ ተሰጥቶን በዛ ተሰማርተን በዛ እንግዲህ ተዋወቅ። ትዳራችን ብቻ ሳይሆን የአእምሮ የጥናት የትምህርታችን ሁሉ ሁኔታ መንገዶች አንድ ላይ መጥተው አገናኙን። እና እንግዲህ ያ በጣም እንደ ተአምር ነው መቆጥረው እሷም እንደ ተአምር ነበር የምታየው ጓደኞቻችንም ይሄን እንደ ተአምር ነበር እንትን የሚሉት እና እንግዲህ ያ ትልቁ ሁለታችን የሚመለከት ትልቁ ምዕራፍ እሱ ነው ብዬ አምናለሁ።
ምን ያህል ጊዜ ቆያችሁ ዛምቢያ?
ዛምቢያ አንድ አመት ቆየን። ጥናታችን ጨርሰን ያው ለአገሩ ህዝብ ገለጣችን ሰጥተን ለዩኒቨርሲቲ ሰዎች እንዲያውም ጥናታችን በዚያን ጊዜ በጋዜጣው ላይ ሁሉ ወጥቶ ነበረ እና በዚያ መልኩ ነበረ እንግዲህ ከአንድ አመት ጥናት በኋላ የተመለስ ነው ወደ አሜሪካ ሀገር።
የተለያዩ ጥናቶችን የሰራችሁት ሁለታችሁ?
የተለያዩ እኔ ያው በመንግስት መስሪያ ቤት የመንግስት ሰራተኞች ስለ ሞራላቸው ስለሚያጠኑ ስለሚሰጣቸው ትምህርት እሷም ደግሞ የዛምቢያ መንግስት ስለ ሴቶች ጥናት የሚያወጣው ፖሊሲ ስለ ካሪኩለም ስለዚህ ነበር ያጠናቸው።
ወደ ትዝታ ልዙር። ትዝታ ወደ ጓደኝነት ወደ ቤተሰባዊ ትዝታዋ ተመለሰች።
ማይገነት ስለ አንተ ችግር ተጨናቂ ናት እና የጓደኞቿን ችግር እንደ ራሷ ችግር እና ችግር አድምጣ ዝም ትል አይደለችም። ያንን ችግር እንደ ራሷ ችግር ወስዳ ለመፍትሄ የምትማስን ናት። ሁልጊዜ እና ለሁሉ ደራሽ ናት። አንተ ሳታስብ አንድ ነገር ሰምተ ዝም ምትለው ነገር የለም። እሷ በቃ ሁሉ ነገር የሰው ችግር ይከነክናታል። ለዚህም ይሆናል የደም ግፊት ነበራት፣ የስኳር በሽታ ነበራት። ሲያማት ሁሉ አትተኛም። ያ ለጓደኞቿ በተለይ ሴቶችን የሚነካ ህጻናትን የሚነካ ነገር አትወድም እና ለጓደኛ ግን ብርቅ ናት። በቃ የልብ የሆነ ጓደኛ፣ የደስታ ጊዜ ብቻ ሳይሆን የመከራ ጊዜ ጓደኛ። እንደዛ ናት ማይክነት።
ትዝታ ላንቺም እንደ ጓደኛም እንደ ቤተሰብም እንደዚሁም ለሌሎችም ዶክተር ማይገነትን ለሚያውቁ በቅርብ ሁሉ ሀዘን ላይ ላሉ ሁሉ መጽናናትን እመኛለሁኝ።
በተለይም ኢትዮጵያ ላሉ ቤተሰቦቿ ታላቅ እህቷ ምስማከ ሽፈራው፣ ባለቤቷ አቶ ታዬ እንዲሁም አክስቶቿ አጎቶቿ ጽናቱን እንዲሰጣቸው እኔም በዚህ በሰጠህኝ እድል አማካኝነት መልእክቴን ማስተላለፍ ፈልጋለሁ። እግዚአብሔር ይስጥልኝ።
ዶክተር ማይገነት ከሀገራቸው ምድር ጋር ለመጨረሻ ጊዜ የተለያዩት ከአምስት ዓመታት በፊት ነበር።
ሁለታችንም ቤተሰባችን ይዘን ከአንድ 10 ዓመት ጊዜ ሆኖናል ሄደን ነበረ ልጆቻችንን አገራቸውን ለማሳየት። ከዛ በኋላ ኢየሩሳሌም ሄደን እናቷ እዛ መጥተው ትንሽ ታመው ስለነበረ የዛሬ 5 ወይም 6 ዓመት እሳቸውን ኢየሩሳሌም ካሳከመች በኋላ ኢትዮጵያ ይዛ ሄዳ ነበረ። አንድ 5-6 ዓመት ይሆናታል።
ዶክተር ጌታቸው መታፈሪያ፣ መቼም በዶክተር ማይገነት ሽፈራው ማለፍ በጣም ብዙ ሰው ነው ያዘነው። ሕይወታቸውን በቅርብ ነው ብዙ ሰው የሚያውቀው። እርሱም እንደገለጹት ትልቅ ሐዘን ነው። እግዚአብሔር ጽናቱን እንዲሰጠው ለእርሶም፣ ለመላ ቤተሰብ፣ ለልጆቻችሁም እንመኛለን።
በጣም በጣም አመሰግናለሁ። እግዚአብሔር ይስጣችሁ። እግዚአብሔር ሁላችንም ቤተሰባችን ሁሉ እግዚአብሔር ይጠብቅ። የኢትዮጵያን ሕዝብ ሁሉ እግዚአብሔር ይጠብቅልን።
ስለ ዶክተር ማይገነት ሽፈራው በየአጋጣሚው የሚሰሙት የሚሰጡት አስተያየቶች የሰብዕናቸውን ምንነት ገላልጠው የሚያሳዩ ናቸው።
የሚገባትን ሽልማት ስጧት። ተግሳጽ 6:21-22 ያለው ክፍል ነው። የሚገባትን ሽልማት ስጧት። ለበትረ መስቀል ምንድን ነው የምንሰጣት ሽልማት? ወገኖች ምንድን ነው የምንሸልማት? ወገኖች ምን ስላደረገች ነው የምንሸልማት? ስለ ንጽህናዋ፣ ስለ ቅድስናዋ፣ ስለ ፍቅሯ? ስለ ፍቅሯ ልትሸለም እንደሚገባታል። ምንድን ነው ፍቅሯ? ማይገነት ሁላችሁም ታውቃላችሁ። ፍቅረ እግዚአብሔር እናት ረቢጽን ይዛ የተጓዘች ታላቅ የዘመኑ የሴቶች ቁንጮ እንደሆነች ይህንን መመስከር እፈልጋለሁ።
ሊቀ ማእምራን ዶክተር አማረ ካሳዬ የዋሽንግተን ዲሲዋ ርዕሰ አድባራት ቅድስት ማርያም ደብረ ሰላም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪ ከተናገሩት ሰፊ ቃል ለመግቢያቸው የተንደረደሩበትን ነው የሰማችሁት። በቅዱስ ገብርኤል ቤተ ክርስቲያን የተካሄደውን የስንብቱን ሥነ ሥርዓት የመራው የአሜሪካ ድምፁ የአፍሪካ ፕሮግራም ዳይሬክተር ንጉሴ መንገሻ ነበር።
ማይገነት እንዲሁ ቀላል ሰው አልነበረችም። ግዙፍ የነበረች ታላቅ ሰው ነች። ማይገነት ያነካቸው ህይወት የለም። እኔና ባለቤቴ ከሰላሳ ዓመት በላይ እናቀታለን ማይገነት። ማይገነት ልጆቿና ልጆቻችን የሌሎችም ጓደኞቻችን ልጆች አብረው ነው ያደጉት እና በዚህ ጊዜ ውስጥ ማይገነትን በብዙ ዘርፍ ነው የምናያት።
ዶክተር ማይገነት በማስተማርና በምርምር ስራዎቻቸው፣ በተለያዩ ጽሑፎቻቸው፣ ከመገናኛ ብዙሃን ጋር ባደረጓቸው ቃለ መጠይቆች፣ ውይይቶችና የመድረክ ንግግሮች እንዲሁም የግል ጭውውቶች ያነሷቸው ቁም ነገሮች ተነግረው አያልቁም። በቅርብ የሚያውቋቸው እንደሚሉት ቤተሰባቸው ካዘጋጀው አንድ የቪዲዮ ቅንብር ላይ ያገኘሁትን የሴቶችን ወደ አመራሩ ግንባር መውጣት አስፈላጊነትና መሰናክሎች አንስተው የተናገሩትን ቅንጭቤ ላሰማችሁ።
I think one of the most important thing why we are not in the forefront is because we are not organized. Organization is very very important for women to be conscious of their rights and responsibilities. And also education is number 1.
እኛ ያመራሩ ግንባር ላይ ከሌለንባቸው ቀዳሚ ምክንያቶች አንዱ ያለ መደራጀታችን ነው። መደራጀት ለሴቶች መብቶቻቸውንና ኃላፊነቶቻቸውን እንዲያውቁ በጣም በጣም አስፈላጊ ነው። ሌላው ትምርትን ባንደኝነት የሚጠቀስ ነው። ወንዶቹ ያላቸውን ያህል ትምርት የለንም። ስርዓተ ትምርቱ ሴቶች መሪ እንዲሆኑ የሚያደፋፍር አይደለም።
ስለ ዶክተር ማይገነት ሽፈራው ያላቸውን ክብር የሚገልጹ የበዙ መልእክቶች ወጥተዋል።
እጅግ የተዋበች የሰው ልጅ አጣን። ፍትህ በጠፋ ጊዜ ሁሉ በሰላም ለመፍታት ስትታገል የኖረች ረፍትሽን የሰላም ያድርገው። ሮሚሻ ባተ።
በዶክተር ማይገነት ህልፈት በጣም አዝኛለሁ። የኢትዮጵያ ሴቶች መብት ማዕከልን ትመራ ነበር። የማዕከሉን ሥራ ባወቅኩባቸው ባለፉ 3 ዓመታት በሦስት ዘርፎች ዋና ዋና ዘመቻዎችን ሲያካሂድ ታዝቤያለሁ። በሴቶች ላይ በየቤቱ ውስጥ የሚፈጸም ጥቃትና የሚደርስባቸው ሁከት፣ ፍልሰትና የሲቪል ነጻነቶች መሸርሸር የኢትዮጵያ ሴቶችን እንዴት እንደሚጎዷቸው አሳይተዋል። የእኛ ሰው እርስ በራሱ ላይ እየተነሳ አንዱ በሌላው ላይ፣ ተቋም በተቋም ላይ ከሚያደርጋቸው እጅግ የከፉ አድራጎቶች የተወሰኑትን ተጋፍጣ ተዋግታለች። ሆኖም ግን ርኅራሄዋን፣ ብልህነቷንና ቅን መሪነቷን እንደ ጠበቀች ነበረች። እኔ ባወቅኋት በዚህ አጭር ጊዜ ውስጥ የደገፈችኝ በልምድ የተሞላችና ትሑት ተሟጋች ነበረች። እርሷን ለማጣቴ መሳፍርት የለውም። ኩመራ ዘካርያስ።
የኢትዮጵያ የሰብአዊ መብቶችና የሴቶች መብቶች ቀንዲል ተሟጋችና አስተማሪ ዶክተር ማይገነት ሽፈራው፣ እረፍትሽ የሰላም ይሁን። ምኒልክ ሳልሳዊ።
ሁላችንም ኢትዮጵያውያንና በውጭ ያለን ኢትዮጵያውያን ሁሉ በነጻነትና በዲሞክራሲ የምታምን እውነተኛ ሰብአዊነትን የተላበሰች እውን እንዲሆኑም በርትታ የሠራች ሰው አጣን። ሐዘኔና የማጣቴ ስሜት ጥልቅ ናቸው። ሰይድ ሐሰን ፒኤችዲ በአርተር ጄ ባወርንፌንድ የቢዝነስ ኮሌጅ የኢኮኖሚክስ ፕሮፌሰር። ወደ ኢትዮጵያ ሴቶች መብት ማዕከል ዌብሳይት ሴንተር ፎር ኢትዮጵያን ዊመን ዶት ኦአርጂ ቢገቡ ሌሎችም መልእክቶችና ተጨማሪ መረጃ ያገኛሉ። በዚህ ዝግጅት ላይ ለተሳተፉ ሁሉ በተለይ ለአቶ አለምሸት ሙሉነህ ምስጋና አቀርባለሁ። ስለ ዶክተር ማይገነት የተነገሩ ብዙ ብዙ በጎ ሸጋ ሸጋ ቃላት አሉ። ያለ ደጋግሞኛ
ቢፈር ማይገነት ግዙፍ ናት። የገዘፉ በረከቶችን አኩሪ ቅርሶችን ትታለን ያለፈች ተክለ ሰውነቷ የላቀ ብርቅና ውድ እህት። ዶክተር ማይገነት እጅግ ክቡር ለሆኑትና በማንም ሊደፈሩ ለማይገባቸው ሰብአዊ መብቶች ቆማ መሟገትና ማሟገት የማይደክማት የሰው ልጅነት ክብርና ልዕልና ዘብ ሆና አለፈች። ዶክተር ማይገነት የበቃችና የተዋጣላት አደራጅ ነበረች። ችሎታ፣ ብቃት፣ ብልሃት፣ ባህሪ፣ እርጋታ ተዋህደው የታነጹባት አደራጅ ነበረች። ተናግሮ ማሳመን፣ ሲናገሩ ማዳመጥ የምትችል ታግላ የምትታገል ጽኑ አደራጅ ነበረች ማይገነት ሽፈራው።
ማግዬ በእያንዳንዳችን ልቦናና ህሊና ውስጥ እኛም እስክንከተልሽ ትኖሪያለሽ። ታላላቅ ስራዎችሽ፣ የተከልሻቸው የህይወት እጾች፣ የተግባሮችሽ ስኬት ፍሬዎች፣ የተውሽልን ቅርስ ሁሉ ለመጻኢ ትውልዶች ይተላለፋል። ማይገነት አልሞትሽ።
ወደ ሁለተኛው ዝግጅታችን እንለፍ። በኢትዮጵያ በተለያዩ ከተሞች ውስጥ የሴቶችን መብቶች የሚጋፋ በስፋት የሚገኝ አጉልና ክፉ ልምድ አለ። ሰውን ያለ አግባብ በቃላት መጎንተል፣ መዝለፍ፣ መሳደብ በተለይ በስፋት በወጣት ሴቶች ላይ የሚደርሰው የሰውነት ትንኮሳ ወይም ጉንተላ። የጉዳዩ አሳሳቢነት ምን ያህል ነው? በኢትዮጵያ መብትን ለመጠበቅ ተብሎ የወጣው ሕግስ የሚሠራው እስከ ምን ድረስ ነው? ምን ያህል በተግባርስ እየዋለ ነው? በዚህ ርዕስ ዙሪያ መስታወት አራጋው ብዙ ሰዎችን አነጋግራለች።
ኢትዮጵያ በሚገኙ በተለያዩ ዩኒቨርሲቲዎች ለ12 ወራት በሴቶች መብት ዙሪያ ዩናይትድ ስቴትስ ከሚገኘው ሃርቫርድ ዩኒቨርሲቲ ጋር በመተባበር ጥናት ተካሂዶ ነበር። የጥናቱ ውጤት እንደሚያሳየው በአዋሳ ዩኒቨርሲቲ ብቻ ከ387 ሴቶች 86.3 በመቶ የሚሆኑት የመብት ጥቃት ደርሶባቸዋል። ከዚህ ውስጥ 39.5 በመቶ በስራ ቦታ፣ 4.1 በመቶ የሚሆኑት በሴትነታቸው ሲሆን 42.6 በመቶ የሚሆኑት ደግሞ በሁለቱም ጥቃት የደረሰባቸው ናቸው። በዩናይትድ ስቴትስ ነዋሪ የሆነው ዶክተር ብዙ ገላይ ቦስተን በሚገኘው በሃርቫርድ ዩኒቨርሲቲ የስነ ሕዝብ ጥናት ተመራማሪ ነው። ኢትዮጵያ በሚገኙት ዩኒቨርሲቲዎች የሴቶች ጾታዊ ጥቃት መረጃ ለመሰብሰብና ለማጥናት ከተላኩት ውስጥ አንዱ ነው። የጾታ ጉንተላ ወይም ትንኮሳ ማለት ምን ማለት ነው? ከቃሉ ትርጉም በመነሳት ዶክተር ብዙ ገላይ እንዲህ ያብራራልናል።
በቀጥታ በእንግሊዝኛው ሴክሹዋል ሃራስመንት ብለን የምንጠራው በቀጥተኛ የአማርኛ ትርጓሜው ጾታዊ ጉንተላ ወይም ትንኮሳ ብለን ልንጠራው እንችላለን። ይሄ አግባብነት የጎደለው አነጋገር እስከ አካላዊ ጥቃት ድረስ የሚደርስ ነገር ማለት ነው። ይሄ ጥናት የዛሬ 7 ዓመት ገደማ ነው ያካሄድ ነው እና ዋናው ትልቁ ምክንያታችን 2004 ዓ.ም በፈረንጆቹ አቆጣጠር የዓለም ጤና ድርጅት WHO 10 ሀገሮችን ያካተተ ሰፋ ያለ ጥናት አድርጎ ነበረ እና ጥናቱ ምንድን ነው? ጾታዊ ጥቃትን በተመለከተ ይሄ ጀንደር ቤዝድ ቫዮለንስ ወይም ዶሜስቲክ ቫዮለንስ ብለው የሚባሉትን ያየ ነበረ። ጥናቱ ላይ ወደ 10 ሀገሮች ነበረ የተካተቱት እና ኢትዮጵያ በግንባር ቀደምተኝነት ወደ 70% የጥናቱ ተሳታፊዎች የጾታዊ ጥቃት ሰለባ እንደሆነ ነበረ ሪፖርቱ ያሳየው። ጥናቱ የተካሄደው በቡታጅራ ከተማ ስለነበረ ከከተማ መውጣ ያለ ስለሆነ ጾታዊ ጥቃት በከተማ ቢሆን በተለይ በተማሪ የማህበረሰብ ክፍል ያን ያህል የከፋ እንደማይሆን ነበረ የነበረን አስተሳሰብ እና ይሄን ሳቤ በማድረግ በ2 ዓመት በኋላ ይመስለኛል በ2006 ወይም በ2007 በፈረንጆቹ አቆጣጠር ሀዋሳ እና በአካባቢያ በሚገኙ ዩኒቨርሲቲ ሴት ተማሪዎች ላይ ተመሳሳይ ጥናት አድርገን ነበረ እና የዛ ጥናት ግኝት ያሳየን ነገር ትንሽ አስደንጋጭ ነበረ። ዩኒቨርሲቲ ከገቡበት ሰዓት ጀምሮ ሴት ተማሪዎች ወደ 40% ያህሉ በዛው አካዳሚክ አመት ውስጥ 40% ገደማ የሚሆኑት ሴቶች የጾታዊ ጥቃት ሰለባዎች ነበሩ። እና ከዚህ በመነሳት ነው እንግዲህ በከፍተኛ ትምህርት ተቋማት የሚገኙ መምህራንም ያስተዳደር ሰራተኞችም ከዚህ የተለየ ኤክስፒሪየንስ የላቸውም ብለን ይሄንን ጥናት ለማጥናት የተነሳ ነው። በስራ ገበታ ላይ ጾታዊ ጉንተላ ወይም ደግሞ ጾታዊ ጥቃት ሴቶች ላይ ምን ይመስላል የሚለውን ነገር ሌሎች ተመራማሪዎች ሌላ ሀገር ላይ የተጠቀሙባቸውን መጠይቆች ይዘን ይህን ጥናት ለማጥናት የተነሳ ነው። ጾታዊ ትንኮሳን በተመለከተ ጥናት አድርገን ነበረ ከዚህ በፊት አዋሳ ወደ ዛሬ 6-7 ዓመት ገደማ። ጥናቱን ያደረግነው ምንድን ነው በመምህራን ላይ ነው። ከፍተኛ ትምህርት ተቋም ያሉ በአዋሳ አካባቢ ያሉ መምህራን ላይ ነው እና ያስተዳደር ሰራተኞች ሴቶች ብዙ ጊዜ የዩኒቨርሲቲ ተማሪዎች እንዲህ አይነት ነገር ኤክስፒሪየንስ እንደሚያደርጉ የምናውቀው ነገር ነው። ግን የአስተማሪዎቹ ኤክስፒሪየንስ ምን ይመስላል ጾታዊ ትንኮሳን በተመለከተ ስራ ቦታ ላይ የተለያየ ተጽዕኖ አለው የሚለውን ለመረዳት ጥናት አድርገን ነበር እና እዛም ጋር ማህበረሰቡን የሚያንጸባርቅ እይታ ነው የምታዩ። በአብዛኛዎቹ ከፍተኛ ትምህርት ተቋም ውስጥ የሚያስተምሩ ትልልቅ ደረጃ ደርሰዋል የምትያቸው አስተማሪዎች ወንዶች ጾታዊ ጥቃትን እንደምንም ነገር ሳይቆጥሩ እንዲህ አይነት ተግባራት እንደሚያደርጉ ነው ያየ ነው እና በተለያየ መልኩ ሴቶች የጾታዊ ትንኮሳ ወይም ጾታን ማዕከል ያደረገ የተለያየ ጉንተላ በስራ ቦታ እንደሚደርስባቸው ነው የተረዳ ነው ከዛ ጥናት።
መፍትሄ ይሆናል ብለህ የምታስበው ምንድን ነው?
በአብዛኛው እንዲህ አይነቱን ጥያቄ ስታነሺ ሰው የሚያነሳልሽ ነገር ምንድን ነው? ባህል ብለው ነው የሚለው። ባህል ስታቲክ ነገር አይደለም። ባህልን ሼፕ የሚያደርገው ማህበረሰቡ ነው። መልካም የምንላቸው ባህሎች አሉ። ለምሳሌ አዛውንቶችን ወይ ትልልቅ ሰዎችን አንጓጦ መናገር መልካም ነገር እንዳልሆነ ባህል ብለን ተቀብለነዋል። ስለዚህ አንድ ሰው ቢናገር ሌላው እንዴት ራለህ ወይ እንዴት ያለሽ ወይ ተብሎ የሚባልበት ነገር አለ። በተመሳሳይ መልኩ አንድ ሴት በነጻነት ወጥታ መግባት አለመቻል ወይ ባለባበሷ ወይ በተለየ መልኩ በሴትነቷ ምክንያት የሚደርስባት ትንኮሳ አግባብነት ያለው ነገር አይደለም። ስለዚህ ማህበረሰቡ በአጠቃላይ እኔነት ተሰምቶት መፍትሄ ማምጣት የሚችለው እያንዳንዱ ሰው አስተዋጽኦ መኖር አለበት እና ያንን በባህልን ተገና አድርገን የምንቀበላቸው አንዳንድ አመለካከቶች ጎጂዎች ናቸው። ስለዚህ ማህበረሰቡ አንድ ነገር ማድረግ አለበት ብዬ አስባለሁ። ሁሉም ተጽዕኖ አለው። ከታች ነው መጀመር ያለበት። በትምህርት ቤት ረገድም በከፍተኛ ትምህርት ተቋማት የሚሆን በስራ ቦታ የሚሆን ሁሉም ይሄን ነገር አስነዋሪ ነገር እንደሆነ ተቀብሎ አስተዋጽኦ ማድረግ አለበት ብዬ አስባለሁ። ሁሉም ሰው ይሄን በተመለከተ አግባብ ነው ወይ አይደለም የሚለውን ነገር መነጋገር መጀመር አለበት። ከመነጋገር ነው መፍትሄ የሚመጣው። የተለያየ ሀሳቦች ሰዎች ሲነጋገሩ ያስቀራሉ ብዬ አስባለሁ። ይሄንን ነገር ጎጂ ባህሎችን ሌሎችንም ቀርፈናቸዋል። በእኛ እድሜ እንኳን የምናየው ጠለፋን፣ ያላቻ ጋብቻን፣ እዚህ የተለያዩ ጎጂ የምንላቸው ባህሎች እንደ ባህል ተቀብለናቸው የነበሩ ነገሮች ናቸው። ግን ማህበረሰቡ በሂደት ቀርፏቸዋል። አሁንም ቢሆን ሴትን ልጅ ከመሬት ተነስቶ መብቷ የሆነውን ነገር ካለባበሷ ወይ አካሄዷ በአንድ ነገር ተነስቶ የሚያንቋሸሽ ነገር፣ ስብዕናን የሚነካ ነገር መናገር አግባብነት ያለው ነገር አይደለም። ሁላችንም ያንን ችግር ለመቅረፍ ኃላፊነት ያለብን ይመስለኛል።
በዚህ ጉዳይ ላይ ለመወያየት በዚህ በስቱዲዮ የተገኙ የቅርብ እንግዶች አሉኝ። የአሜሪካ ድምጽ ሬዲዮ ባልደረቦቼ ሳሌም ሰለሞንና ጽዮን ግርማ አጠገቤ ይገኛሉ። ስለተዘነጋው የሴቶች መብት የታዘባችሁትን አካፍሉኝ ብያቸው ነበር።
ጾታዊ ትንኮሳ ስንል ከትንኮሳው አስቀድሞ የሚመጡ መጀመሪያ ገና በትምህርት ቤት አለ፣ በሰፈር ውስጥ አለ፣ በከተማ አለ፣ በገጠርም አለ፣ እንደዚሁም ደግሞ በስራ ቦታ አለ፣ መንገድ ላይ አለ፣ ታክሲ ውስጥ አለ፣ ገበያ ቦታ ላይ አለ እና በየቦታው ኢትዮጵያ ውስጥ ባለ ሁኔታ እዚህ ጋር ከዚህ ጋር ተብሎ የሚለያይ አይደለም። ሴት ልጆች ላይ የሚደርሰው ትንኮሳ ለከፋ አለ፣ ዘለፋ አለ፣ ባለባበስ አለ፣ ባካሄድ አለ፣ ባረማመድ አለ፣ በሰውነት ቅርጽ አለ። እንደዚሁም ዝም ብሎ ሴት ልጅ አለፍ ስትል ቃላትን መወርወር እንደ መብት ነው የሚቆጠረው።
ሳሌም፣ በዚህ ጉዳይ ላይ አስተያየት ካለሽ።
ባህላችን እንደምናውቀው ሴቶች ጸጥ እንዲሉ ተጎድተውም ይሁን ተሰድበውም ይሁን ጉንተላም ሆነ ትንኮሳ ደርሶባቸው ጸጥ እንደሚሉ ነው፣ ጥቃት እስከሚደርስባቸው ድረስ ማለት ነው። ኢቭን ጥቃት ከደረሰባቸው በኋላ ራሱ እንዲናገሩ የሚላቸው የሚያበረታታቸው ኢንቫይሮንመንት የለም እና እሱንም ራሱ አስፍቶ ማሰብ ያስፈልገናል። አሁን ዶክተር ብዙ ገላይ ሲገልጹልን እንደቆዩት 70% ኢትዮጵያ በግንባር ቀደምተኝነት የምታደርግ 70% ስንል እኚህ ቦታዎችን ስናያቸው የትምህርት ቦታዎች ናቸው። ንቃት አጥሮ ወይም ትምህርት ስለሌለ አይደለም፣ እኚህ የተማሩ ሰዎች ናቸው። ስለዚህ የሚጀምረው ቤት ውስጥ መሆን አለ። ዩኒቨርሲቲዎች ናቸው፣ የተማሩ ሰዎች ናቸው። ስለዚህ ለምንድን ነው እንደዚህ የሚያጋጥመው ራሱ ብለህ ስታስብ ይሄ ንቃቱ ከቤት እንደሚጀምር ነው የሚያሳየ።
አዎ፣ ምንድን ነው ከሰፈር ነው የሚጀምረው። ህጻናት ልጆች እንደ መብት ነው የሚቆጥሩት። አንቺ ልጅ አንተ ልጅ ብሎ መልከፍን እንደ አንድ መብትና ክልክል አለ መሆኑን የህብረተሰቡ የህግ ንቃተ ህሊናው በጣም አነስተኛ ነው። ማስተማሩም ስለሌለ ልክ ያ ነገር እንደ መብት ነው የሚቆጥሩት።
ሴቶች እንደልባቸው ሰው ፊት ወጥተው ራሳቸውን እምነታቸውን ለሌሎች ሰዎች ላለመናገራቸው ምክንያት አንዱ ይሄ ነው። ወደ ኋላ የሚጎትታቸው ማለት ነው።
በጣም ምንድነው ይሄ አለመለከፍን ራሱ እንዳለመፈለግ ሴቶቹ ራሳቸው እንዲቆጥሩት ያደርጋቸዋል።
ትንሽ ሙዚቃ እንጋብዝና እንመለሳለን። ወደ ኢትዮጵያ በእለፍ ተቀደም እንደውዬ ሁለት ወጣቶችን ስለዚህ ጉዳይ አነጋግሬ ነበር። በአጋጣሚ ሆኖ ሁለቱም ወንዶች ናቸው። የሴት ልጅ በመንገድ ላይ ያለ አግባብ መሰደብና መተንኮስ ትክክል ነው ወይ ብዬ ጠይቂያቸው ነበር።
በጣም የሚያሳፍር ነገር ነው። እሱማ የሰውን ክብር አለመጠበቅ ነው። ብዙን ጊዜ አሁን ሴቶቻችን መንገድ ላይ ይለከፋሉ፣ ምናምን ይዘለፋሉ። ያ በጣም መጥፎ ነገር ነው።
እና እርሶ አይቀበሉትም?
አልቀበለውም። ለማንዴት ይቀበለዋሉ? በጣም አስጠያፊ ነገር ነው እኮ።
እና ምን ቢደረግ ይስተካከላል ብለው ይላሉ?
እንትን ነው ማህበረሰቡን እንግዲህ አንትን ግንዛቤ መስጠት ነው የሚያስፈልገው። ሌላ ማድረግ ይቻላል?
በምን መልኩ ነው ግንዛቤ እንዲያገኝ የምናደርገው? እንደ እርሱ
ማስተማር ነው። ህብረተሰቡ ማስተማር ብዙ ያስፈልጋል። ሚዲያዎችን ስለዚህ ነገር ብዙ መስራት ይጠበቅባቸዋል።
እኔም አልስማማም። መለከት የለባትም የሚል ነገር አለኝ። በባህላችን አሁን ነገር አምናለሁ፣ በኢትዮጵያ ባህል ማለት ነው። ዝም ብሎ አሁን ከራቆት የማይጠናነት ነገር ምናምን ያለ አይደል? እንደዚያ ሲሆን ራሴ አሁን ፕሮግራም ትለክፋለሁ።
ምን ማለት አልገባኝም።
ባለበት ሲባል ባለፈው አሁን ሙሉ የአሜሪካ ባንዲራ አድርጋ ሴት ስትሄድ የሆነ ነገር አሁን ደቆኝም የሆነ የለከፏት ነገር አለ።
ምን ብለው ለከፏት?
አይደብርሽም ወይ አልኳት።
እሷ ካመነችበት የእሷስ መብት
ማለት ሙሉ የአሜሪካ ባንዲራ ሱሪ ምናምን አድርጋ ስትሄድ በአለባበስ ልጅ ሆነ ቴንሽን ለመሳብ የሚያደርጉት ነገር አሉ ሴቶች።
እንደዛ ብለው ነው የሚያስቡት እርስዎ?
አብዛኛዎቹ የወንድ ልጅ ለመሳብ የሚያደርጉት ነገር አለ።
እንዴት ነበር የለከፏት እስቲ ንገሩኝ። እንዴት ነው ቃላቱ? ያስታውሱታል ምን እንዳሏት?
ለምን የለበሽው አልኳት። ደስ ስላለኝ አለች።
እሺ
እኔ የሆን ነገር አልኳት። የሀገርሽ ልብስ ለሚያትለብሽ ምናምን አልኳት።
እሺ
ወይ ደግሞ ምክንያት እዛ ነበር ሽው ምናምን አልኳት። ነው በፊልም ስላየሽ ነው አልኳት።
ስለዚህ አንዲት ሴት ልጅ ልብስ የፈለገችውን ለብሳ ብትጓዝ ያው ነቀፋ ያጋጥማታል ማለት ነው። ምን ነቀፋ አለባት እያሉ ይኖር ሰው
ፈልግ አይደለም የምትለብሰው። በእኛ ሀገር ስፔሻሊ አዲስ አበባ 22 ነኝ ነ
እሺ
የሆነ ፕሮግራም ሲኖር ምናምን እስማማለሁ።
እርስዎ መንገድ ላይ ተሰድበው ያውቃሉ?
አዎ።
ምን አድርገው እስቲ ንገሩኝ። እሱን
ሶሪ ንትር አላቴ ነኬርለስ ነኝ።
እሺ
ግን በቃ በቃ የኔ አመለካከት ነው መብቴ ነው እላቸዋለሁ።
እርስዎ መብቴ ነው ብለው ልብስ እንደፈለጉ ከለበሱ ሴቷ ለምንድን ነው መብቴ ነው ብለው መልበስ ያለ?
አይደለም፣ በዚህ አይደለም። አሁን ፍርጋ መብቴ ነው ያልኩት የሆነ ነገር አለ፣ የሰው የማይነካ ነገር። ሴት ልጅ ግን ራቆቷ የሄደች ግን የወንድ ቴንሽን ስትስብ ግን መብት አይደለም፣ የሌላ መብትን የነካች ነው። እኔ በእኛ ባህል ነው የማወራው ያለሁት፣ በአውሮፓ ወይ ደግሞ በአሜሪካ ባህል አይደለም።
ከጾታ ጋር ተያያዥነት ያላቸው ወንጀሎች መስፋፋት አንዱ መንስኤው የግለሰብ መብቶችን ጠንቅቆ ካለማወቅና ሕጉን በቸልተኝነት ከማየት እንደሆነም የሕግ ባለሙያዎች ይናገራሉ። በኢትዮጵያ አንድን ሰው ያለ አግባብ ስለመተንኮስ ወይም በሰውነት ስለሚደርሱ ጉንተላዎች ሕጉ ምን ይላል? አቶ ደበበ ኃይለ ገብርኤል በሕግ ሙያ በማገልገል ላይ ይገኛል። የማህበረሰቡን የሕግ ንቃተ ህሊና ከፍ ለማድረግ በኢትዮጵያ ቴሌቪዥን ችሎት የተባለ ፕሮግራም በመጀመር ሕጉንና አተገባበሩን ለማስተማር ጥረት አድርጓል። በስልክ ከአዲስ አበባ አነጋግሬው ነበር። ባጭሩ ስለ ሕጉ እንዲገልጾልኛል።
ጾታዊ ጥቃት ስንል በተለያየ መንገድ ይገለጻል። ከነዛ ውስጥ አንዱ አሁን ውይይቱ ላይ የቀረበው ነገር ነው። ሴቶችን መጎንተል ሊሆን ይችላል፣ መገላመጥ ሊሆን ይችላል፣ ምልክት ማሳየት ሊሆን ይችላል። የተለያዩ እንደዚህ አይነት ድርጊቶች ሊፈጸሙ ይችላሉ እና ይሄ ያው ጾታዊ ጥቃት ተብሎ ይገለጻል። ወደ እኛ ሀገር ህግ ስንመጣ የወንጀል ህጉ ላይ ጾታዊ ጥቃትን የሚመለከት ራሱን የቻለ ክፍል የለውም። አዲሱ የተሻሻለ የወንጀል ህግ እንግዲህ ከተሻሻለባቸው ምክንያቶች ውስጥ አንዱ የህጻናትና የሴቶች ጉዳዮች ናቸው። ነገር ግን በዚህ ህግ ውስጥ ራሱን የቻለ ጾታዊ ጥቃትን የሚመለከት የሚል ክፍል የለውም። አንዱ እንደ ክፍተት አድርጌ የማየው ይህንን ነው። እንደዚህ አይነት ነገር ቢኖር ኖሮ ትኩረት ያገኛል። ድርጊቱን በሚፈጸምበት ጊዜ ሊወሰን የሚችለው ነገር ከፍ ያለ ስለሚሆን ምናልባት የራሱን አስተዋጽኦ ያደርግ ነበረ ህጉ አስቀድሞ በመከላከል ረገድ።
ስለዚህ ሴት ልጅ ተሰድቤያለሁ ብላ መክሰስ መብት የላትም ማለት ነው?
በጠቅላላው ነው። ማንኛውም ሰው ወይም ደግሞ በሌላው ሰው ላይ በሚለው ነው እንጂ ሴት ወንድ በሚል እንደዚህ የተከፋፈለ ነገር የለውም። አንዳንዶቹን ለምሳሌ የጥቅሻ ምልክት በቃልም ሊሆን ይችላል፣ በድምፅም ሊሆን ይችላል፣ ማዋረድን በሚመለከት በወንጀል ህጉ ላይ የተቀመጡ አሉ። እንደዚሁም ከዛ አልፎ ደግሞ ቀላል የሚባሉ የኃይል ድርጊት ወይም ደግሞ የእጅ ልፊት የሚባሉ አሉ የተቀመጡ። እነዚህን እንዴት ነው ህጉ የሚያያቸው ካልን እንደ ቀላል ወንጀል ነው። በቀላል ወንጀል ውስጥ የሚፈረጁ ናቸው። የሚያስቀጡት ቅጣት አንዳንዶቹ 3 ወር ቀላል እስራት፣ 300 ብር የሚያስቀጣ አለ። ለምሳሌ አሁን በአንድ ሴት ላይ ቀላል የሆነ የኃይል ድርጊት ለምሳሌ እጅ መጠምዘዝ ሊሆን ይችላል፣ ቆሻሻ ነገር መወርወር ሊሆን ይችላል፣ ወይም መድፋት ሊሆን ይችላል። እንዲህ አይነት ድርጊት የፈጸመ ሰው ሊቀጣ የሚችለው 100 ብር ወይም 8 ቀን እስራት ነው። እነ ጥቅሻን ይሄ ደግሞ በምልክትም እንደዚሁ ማስጨነቅን በሚመለከት የተቀመጡ ነገሮች አሉ። ግን ቅጣቱን አይተን በእርግጥም ጥበቃ ተደርጎለታል ስንል እሱ አጠያያቂ ነው። አለ ግን በተለይ የተቀመጠው ቅጣት አነስተኛ በመሆኑ ተገቢውን ጥበቃ ህጉ ያደርጋል ለማለት ያስቸግራል።
አድማጮቻችን፣ በከተሞቻችን በሰፊው የተለመዱትን በሴቶች ላይ እየደረሱ ያሉትን የቃላት ጉንተላዎች፣ አንዳንዴም ያልተፈለገ የሰውነት ትንኮሳዎች ትክክል ነው ብላችሁ ታምናላችሁ? እነዚህን የተዘነጉ መብቶች ለማስከበር ምን መደረግ አለበት ትላላችሁ? ተነጋገሩበት።
መስታወትን አመሰግናለሁ ለዝግጅቷ። ልንሰናበት ነው።
በጣም አስጸያፊ ነው። በነገራችን ላይ ለአሜሪካም ለሀገሪቱም የሚጠቅም አይደለም። በጣም የሚያስጸይፍ ነገር ነው። ሪፐብሊካኖቹ ጥሩ ካንዲዴቶች አላቀረቡም፣ ብዙ ጊዜ ወሰዱ። የትራምፕ ጉዳይ በጣም የሚያስፈራ ነው።
ጊዜያችን በመጣበቡ ከዶክተር ሰይድ ሐሰን ጋር በአሜሪካ ፕሬዚደንታዊ ምርጫና የፖለቲካው ግለት ላይ ያደረግነውን ውይይት ለዛሬ እዚህ ላይ ቆም እናድርግና በሰሞኑ ዝግጅቶቻችን እንመለስበታለን። ሙዚቃ ልጋብዛችሁ። ናዝሬትን ታውቋታላችሁ? አስቴር ኃይለ ማርያም ነው ስሟ። ድንቅ ዜማ ታውጥታለች። ዮሎ ሸበላ ነው የምትለው። የዜማውም የቃላቱም ደራሲ እኔው ነኝ ብላኛለች። ዮሎ ልጅ ዘንድ ምን ወሰዳት? እርሷኑ ወደፊት በስፋት እናናግራታለን። ለዛሬ ግን እነሆ ዮሎ ሸበላዋን።
አሁን የማጠቃለያ ዜና ይነበባል። የቻይናው ፕሬዚደንት ሺ ጂንፒንግ ለታይዋንና ለቀጣዩ የነጻነት ዝንባሌ ያለው መንግስት ጠንካራ ማስጠንቀቂያ ሰጥቷል። የሀገሪቱ ኦፊሴላዊ ዜና አገልግሎት ሽኗ በዘገበው መሰረት ፕሬዚዳንቱ ዛሬ በሀገሪቱ ፓርላማ ዓመታዊ ጉባኤ ላይ ባደረጉት ንግግር ቻይና የመገንጠል እንቅስቃሴን በማንኛውም መልክ በወሳኝነት ትገድበዋለች፣ ዳግም መገንጠል እንዲኖር በምንም አይነት አትፈቅድም ሲሉ በቁርጠኝነት ተናግረዋል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ የጸጥታ ኃይሎች በሀገሪቱ የነበሩትን እስላማዊ መንግስት ነኝ የሚለው ቡድን ደጋፊዎችን ነቅለዋል ብለዋል። ዛሬ በመዲናይቱ ካቡል ለፓርላማ የመክፈቻ ንግግር ሲያደርጉ ጽንፈኛው ቡድን በአሁኑ ወቅት በአፍጋን ግጭት ውስጥ የሚሳተፍ አንዱ አካል ነው፣ የሚዋጋው ግን የራሱን ጽንፈኛ ርዕዮተ ዓለም ለማራመድ እንጂ ለጥቅሙም ሲል ነው እንጂ ለምንም አይደለም ብለዋል። በአሁኑ ወቅት ዳዕሽን እያባረረች ያለችው አፍጋኒስታን ብቻ መሆኗን በኩራት ለመግለጽ እንችላለን። ከናንግሃር እየሸሹ ነው። ገና አፍጋኒስታን መቃብራቸው ትሆናለች ሲሉም ፕሬዚደንት ጋኒ ዝተዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በፕሮግራሞቹ አዘጋጆችና አቅራቢዎች እንዲሁም በመላ ባልደረቦቻችን ስም በዚሁ ሰናብታችኋለሁ። ነገ በመደበኛ ፕሮግራሞቻችን እንገናኝ። ጤና ይስጥልኝ። በደህና ደሩ።
This program has come to you from the Voice of America, Washington.